ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 11 2016 ዓ.ም ዝግጅታችን ጀመረ።
ታዲያስ ንብረት ሁሉ ነገር እኮ ያለው እዛ ነው እንዴ? ልጆች ያሉት እዛ ነው፣ ልጅ አፈራሁት እዛ ነው። መኖር ያለብኝ ጥሩ ኑሮ የምኖርበትን ጊዜ ወጣትነቴን ጊዜ ያሳለፉት ዩክሬን ላይ ነው።
ጦርነት የተካሄደበት ቦታ ህዝቡም ይቀየራል፣ ኑሮውም ይቀየራል፣ የድሮ እንዳልሆነ ይገባኛል። እና ቤትህ የመሰለ ነገር የለም። ቤቴ ነውና እመለሳለሁ ብዬ ነው የማስበው።
የሰማችኋቸው በጀርመን ፍራንክፈርት ከተማና በአካባቢ የሚገኙ ትውልደ ኢትዮጵያውያን ዩክሬናውያን ናቸው። በኋላ ላይ ይህን የተመለከተ ዝግጅት ይኖረናል። ወላጆችን እያስጨነቀ ያለው የልጆች የብዙሃን መገናኛ አቀራረብ በተመለከተም በምሽቱ የምንላችሁ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱን የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የዛሬ ቅዳሜ ምሽት ዝግጅታችን ጀምረዋል። ፕሮግራሙ በመምራት አብሬያችሁ የማመሻው አስማማየ ነው ነኝ። የፕሮግራሙ ዋና አዘጋጅ ቆንጅት ታየ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዋና ዋና የዓለም ዜና ነው።
ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመቀለ እያካሄደ በሚገኘው አወዛጋቢ ድርጅታዊ ጠቅላላ ጉባኤ ላይ ያልተገኙት የማዕከላዊ ኮሚቴና የቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ አገደ። ከታገዱት አመራሮች መካከል የሆኑት የፓርቲው ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በሰጡት መግለጫ ደግሞ ጉባኤ እያካሄዱ ያሉት የፓርቲው አመራሮች የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉም ግጭት መፍጠር የሚፈልጉ ናቸው በማለት ወንጅለዋል። አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት የጉባኤው ቅድመ ዝግጅት የፓርቲውን አሰራር የጣሰ ህገወጥ ነው በማለት እንደማይሳተፉ አስቀድመው ይፋ ሲያደርጉ የፓርቲው ማዕከላዊ የቁጥጥር ኮሚሽንም ራሱን ከጉባኤው ማግለሉን ማስታወቁ ይታወሳል። ሙልጌታ አጽብሃ።
የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች በክፍፍል ውስጥ ባሉበት ሁኔታ ባለፈው ማክሰኞ የተጀመረውና ዛሬ ቅዳሜ 5ኛ ቀኑ ያስቆጠረው 14ኛ ድርጅታዊ ጠቅላላ ጉባኤ የፓርቲው የማዕከላዊ ኮሚቴ አባላትና የቁጥጥር ኮሚሽን በፓርቲው ስም ፖለቲካዊ እንቅስቃሴ እንዳያደርጉ አገደም። የፓርቲው ጉባኤ ዛሬ ቅዳሜ ባወጣው መግለጫ ጠቅላላ ጉባኤው ከተሰየመበት ዕለት ጀምሮ የማዕከላዊ ኮሚቴ እንዲሁም የፓርቲው ማዕከላዊ ቁጥጥር ኮሚሽን አባላት በተራ አባልነት ከመቀጠል ውጭ ሌላ ኃላፊነት እንደሌላቸው ገልጿል። መግለጫው በስም ያልጠቀሳቸው ከጉባኤው ራሳቸውን ያገለሉ የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት በጉባኤው እንደማይሳተፉ ፓርቲው የሰማው ከብዙሃን መገናኛ መሆኑን ጠቅሶ ይህም ከድርጅቱ ባህልና አሰራር ውጭ ነው ሲል ተችቷል። በአንጻሩ የህወሓት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በዛሬው ዕለት ለክልሉ ብዙሃን መገናኛ በሰጡት መግለጫ በአሁኑ ጊዜ የፓርቲው ማዕከላዊ ኮሚቴም ሆነም የማዕከላዊ ቁጥጥር ኮሚሽን ህጋዊ ተቋማት ናቸው ሲሉ የጉባኤውን ውሳኔ ተቃውመዋል። አቶ ጌታቸው አያይዞም ጉባኤው እያካሄዱ ያሉት የፓርቲው አመራሮች የጊዜያዊ አስተዳደር ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉም ግጭት መፍጠር የሚፈልጉ ናቸው በማለት ወንጅለዋል።
ትድሬት እሱ መሆኑ ፈልጥ ልዕል ሁሉ ግን
ፍላጎታቸው ይህ መሆኑን አውቃለሁ። ከሁሉም በላይ ግን ከበባ ቢመጣ ወደ ግጭትም እንገባለን የሚለው ግን ተቀባይነት የለውም። ከነ እገሌ ተስማምተን እንሰራለን እየተባለ ያለው ፍጹም ተቀባይነት የለውም። የትግራይ ክልል የጸጥታ ኃይሎች የትግራይ ሉዓላዊነት የማክበር ግዴታ አለባቸው እንጂ የስልጣን ፍላጎት ላለው ደብረ ጽዮን ወይም ጌታቸው መሳሪያ አይደሉም። የትግራይ ህዝብ ህወሓት እንዲድን ይፈልጋል። ይህ የሚሆነው ግን ሁሉም አባላቱና ተቋማቱ የሚሳተፉበት ሁሉንም አይነት አቅም በመያዝና የትግራይ ቀጣይ ሁኔታ የሚያሳይ ሀሳብ ያለበት መድረክ ያስፈልገናል ነው ያሉት። ለብዙሃን መገናኛ ዝግ ሆኖ የቀጠለው ይህ ጉባኤ በብሔራዊ ምርጫ ቦርድ እውቅና የተነፈገውን እንደሆነና ውሳኔዎቹም ተቀባይነት እንደማይኖራቸው ቦርዱ ቀደም ሲል ባወጣው መግለጫ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ሶማሊያ 10 ታጣቂዎችን በሞት ቀጣች። ሶማሊያ ውስጥ ግድያና ጥቃት ፈጽመዋል በሚል የተከሰሱ 10 የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ጋልኬዮ ከተማ ዛሬ ቅዳሜ በሞት መቀጣታቸውን ባለስልጣናት ተናገሩ። በክልሉ ፖሊስ አዛዥ ኮሎኔል አብዱ ሐኪም መሐመድ የሱፍ የተነበበው መግለጫ 10 ታጣቂዎች ቀደም ሲል በሙዱግ ክልል ከተፈጸሙ ጥቃቶችና ግድያዎች በስተጀርባ እጃቸው አለበት ብሏል። የሶማሊያ ፑንትላንድ ክልል ባለስልጣናት በሌሉበት የሞት ፍርድ የተፈረደባቸውና በጥቃቱ የተሳተፉ 3 የቡድኑ አባላትም እየታደኑ ናቸው ብለዋል። የሶማሊያ ፖሊስ ኃላፊዎች በሽሽት ላይ የሚገኙት የቡድኑ አባላት በተገኙበት ቦታ እንዲገደሉ ለጸጥታ ኃይላት ትዕዛዝ መሰጠቱንም ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የጋዛ ሲቪል መከላከያ ተቋም ዛሬ ቅዳሜ ጠዋት በተካሄደው የእስራኤል አየር ጥቃት 9 ህጻናትና 3 ሴቶችን ጨምሮ 18 የአንድ ፍልስጤማውያን ቤተሰብ አባላት ተገድለዋል ብለዋል። የአየር ጥቃቱ በማዕከላዊ ጋዛ አልዛዋይዳ ሰፈር የሚገኘውን የአጃላህ ቤተሰብ ቤት መምታቱን የሲቪል መከላከያ ቃል አቀባይ መሐሙድ ባሳል ለኤፍፒ ተናግረዋል። የእስራኤል ጦር ስለ ጉዳዩ አስተያየት አልሰጠም። በአጅላህ ቤተሰብና በአልዛዋይዳ መጋዘን ላይ በደረሰው የእስራኤል ጥቃት 18 ሰዎች ሙተዋል ያሉት ባሳል 9 ህጻናትና 3 ሴቶችን ጨምሮ የሟቾችን ስም ዝርዝር ገልጸዋል። የዛሬው ግድያ የተሰማው 10 ወራት በዘለቀው ጦርነት የሞቱት ሰዎች ቁጥር 40 ሺህ መድረሱ በተነገረበት ሰሞን ነው። በእስራኤልና በሐማስ መካከል ከ10 ወራት በላይ የዘለቀው ጦርነት ሰፊ የጋዛ አካባቢዎችን አውድሟል። በመጨረሻም ዩክሬን በኩርስክ ግዛት የሚገኘውን ድልድይ ለማፍረስ የምዕራባውያንን ሮኬት ማስወንጨፊያ ተጠቅማለች ስትል ሩሲያ ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ዩክሬን በኩርስክ ክልል በሴም ወንዝ ላይ ያለውን ድልድይ ለማፍረስ የምዕራባውያን ሮኬቶችም ምናልባትም አሜሪካ ሰራሹን ዘመናዊ ሮኬት ተጠቅማለች ብለዋል። ዩክሬን ሮኬቶችን ተጠቅማ ከአካባቢው ሰላማዊ ሰዎችን ለማውጣት ሲረዱ የነበሩ በጎ ፈቃደኞችን ገድላለች ሲል የውጭ ጉዳይ ሚኒስትሩ ከሷል። በጥቃቱ ምን ያህል በጎ ፈቃደኞች እንደተገደሉ የተገለጸ መረጃ የለም። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪዮ ዛካሮቭ እንደገለጹት የኩርስክ ክልል በምዕራባውያን ሰራሽ የሮኬት ማስወንጨፊያዎች ሲመታ ይህ የመጀመሪያ ነው ብለዋል። የዩክሬን ጦር አዛዥ አሌክሳንደር ሲርሲክ የኪቭ ኃይሎች ወደ ምዕራብ ሩሲያ ግዛት ዘልቀው በመግባት ወረራ ከጀመሩ ከ11 ቀናት በኋላ በኩርስክ ክልል አንዳንድ ቦታዎች ከ1 እስከ 3 ኪሎ ሜትር የሚሆኑ አካባቢዎችን መቆጣጠራቸውን ተናግረዋል። ኪቭ እንደ አውሮፓ አቆጣጠር ከነሐሴ 6 ጀምሮ በኩርስክ ክልል 1150 ስኩዌር ኪሎ ሜትር ውስጥ 82 ቦታዎችን መቆጣጠራቸውን አስታውቃለች። የሩሲያ መከላከያ ሚኒስትር በኩርስክ ግዛት በርካታ የዩክሬን ጥቃቶችን ማምከኑን ዛሬ ቅዳሜ ቢገልጽም አንዳችም ይዞታ ስለመቆጣጠሩ አልገለጸም። ምዕራባውያን ዩክሬን በሩሲያ ግዛት ላይ የምታደርገውን የመጀመሪያ ምድር ላይ ጥቃት በመደገፍ ያበረታታሉ ያለችው ሩሲያ የኪቭ የሽብር ወረራ የጦርነቱን አቅጣጫ እንደማይለውጥ ገልጻለች። የሩሲያው መሪ ቭላድሚር ፑቲን እንደ አውሮፓ አቆጣጠር በየካቲት 2022 የጀመሩትን ጦርነት እንዲያሸንፉ እንደማትፈቅድ የገለጸችው ዋሽንግተን የዩክሬንን አስደናቂ ወረራ የጦር መሳሪያ ድጋፏን ተገቢነት የሚያረጋግጥ የመከላከያ እርምጃ አድርጋ ወስደዋለች። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅታችን ለፍ። የሩሲያ የዩክሬን ወረራ አያሌ ዩክሬናውያን አገራቸውን ጥለው እንዲሰደዱ ከማስገደዱም በላይ ለብዙዎች ህልፈትና የንብረት ውድመት ምክንያት ሆኗል። ከሁለት ዓመት በላይ ያስቆጠረው ጦርነቱ አሁንም እንደቀጠለ ነው። የትግረኛ ክፍል ባልደረባችን ሳራ ፍሳዬ በአውሮፓ ጉዞዋ ወቅት በጀርመን ፍራንክፈርት ከተማና በአካባቢ የሚገኙ ትውልድ ኢትዮጵያውያን ዩክሬናውያን እናነጋግራለች። ከሶስት አስርት ዓመታት በላይ በዩክሬን ኑረዋል። ሀብትና ልጆችም አፈርተዋል። ወግማረ ካዩባት ዩክሬን ጦርነቱን ሽሽት ድንገት እንደወጡ ሁለት ዓመት ያለፋቸው እኒህ ቤተሰቦች ወደ ዩክሬን የሚመለሱበት ቀን በጉጉት ይጠብቃሉ። እስካሁን የጀርመን ህዝብና መንግሥት ድጋፍ እያደረገላቸው የቆዩ ሲሆን ለዚህ ማድናቆታቸውን ይገልጻሉ። በጦርነት ዘለቄታዊ ልባት የሚያገኝ ግጭት እንደሌለ የሚናገሩት የቤተሰቡ አባላት ችግሩንም በንግግር ለመፍታት ይቻል ዘንድ የሩሲያ መንግሥት ከዩክሬን ለቆ መውጣት አለበት ይላሉ። ሳራ ፍሳዬ በዚህ ጉዳይ ያዘጋጀችው ዘገባ እንደሚከተለው ይቀርባል።
ሩሲያ በዩክሬን ላይ የፈጸመችው ወረራ ያስከተለውን ጦርነት ከሁለት አመት በላይ ያስቆጠረ ሲሆን አልፎችን ለሞትና ያካል ጉዳት ያያሌዎችንም ኑሮ በማቃወስ ለተፈናቃይነትና ስደት ዳርጓል። ዛሬ ዩክሬናውያን በየቦታው ተበታትነዋል። መሬታቸውም የሮኬት መፈንጫ ሆኗል። በጀርመን ፍራንክፈርትና አካባቢው ያገኘናቸው ትውልድ ኢትዮጵያውያን ዩክሬናውያን በጦርነቱ የመጀመሪያ ቀን የነበረውን ሁኔታ እንዲህ ያስታውሱታል።
ትንሽ ጋር በመንባልኩ ልጅ ተነሳችና አባቴ ተነሳ ሆይስ ብሎ ያየ ምነው ስለ ጦርነቱ ተጀመረ አለች። ሊሆን አይችልም ስላታው እዛ ወደ መስኮት ጠጋድ ጌሳ በእኔ የኔ ድቁ ወደ ጥጋ አካባቢ ስለሆነ በዛ አካባቢ ሮኬቶች ሲወረወሩ እሳታቸው ይታየ ነበር።
ጦርነቱ ከመነሳቱ በፊት ማለት 2018 እኛ ወደ ኢትዮጵያ ሄድን ከባለቤቴ ጋር። ልጆቻችን ቀሩ እዛ። ልክ ልጄ ከዛ ከጦርነቱ ከመጀመሩ በፊት ጦርነት ይጀምራል የሚል ፍራቻ አለ አለ። እኔ ይጀምራል ብዬ ብዙም አላሰብኩም። በቃ የተጀመረለታ ለቤት ላይ ደወሉልኝ። ሾክ ነው ያደረገኝ።
ወጋህ ተኻብ ለይቲ ተጀመርቱ
ሌሊት ነበረ ጦርነቱ የጀመረው። የከተማው አላርም መጮህ ጀመረ። በአገሬው ቋንቋ ህዝቡ እንዲዘጋጅ መረጃ አይሰጡን ነበር። ይሁን እንጂ ቋንቋውን በደንብ ስላልቻልነው በትክክል ምን እየተባለ እንደሆነ ሊገባን አልቻለም። አጠገባችን ያሉትን ዳንጠይቅ ደግሞ እንግሊዝኛ ተናጋሪ ስላልሆኑ ልንግባባ አልቻልንም። በኋላ ላይ ግን ከኮንጎ የመጡ ከአምስት ዓመት በላይ እዚያው የኖሩና ቋንቋውን የሚናገሩትን አግኝተን የተፈጠረውን ሁኔታ አስረዱን።
ትግስቱ ገብረ መስቀል በ1980ዎቹ መጀመሪያ ላይ የከፍተኛ ትምህርት እድል አግኝተው ከኢትዮጵያ ወደ ዩክሬን አቀኑ። የሄዱበትን የግብርና ትምህርት ካጠናቀቁ በኋላ በወቅቱ በኢትዮጵያ የነበረው አለመረጋጋት ለመመለስ ስጋት ስለፈጠረባቸው መቀመጫቸው በሃርኪቭ ዩክሬን አድርገው ላለፉት 35 ዓመታት ኖረዋል። አቶ ስምረት ሽፈራውም በተመሳሳይ ጊዜና ፕሮግራም ነበር ወደ ዩክሬን የገቡት። እርሳቸው የደርግ ኢሂድሪ መንግስት ከሶቪየት ህብረት ጋር በነበረው ፖለቲካዊ ዝምድና የተነሳ የተተካው የኢህአዴግ መሩ መንግስት አቀባበል ስጋት ስለፈጠረባቸው በጊዜው በዩክሬን መቆየትን መረጡ። በኋላም የተዋወቋትን ዩክሬናዊት አግብተው ሁለት ልጆችን ወልደው ትዳራቸውን አደራጅተዋል። ወጣት ሙሴ ልዑል የትግራይ ክልልን መነሻ አድርጎ በሰሜን ክልል በተካሄደው ጦርነት በተለይ በትግራይ ተወላጆች ላይ ይደርስ እንደነበረ ከተገለጸው እስራትና እንግልት ለማምለጥ በወቅቱ ያገኘው የትምህርት ቪዛ ተጠቅሞ ወደ ዩክሬን ገብቷል። ይሁንና የአገሪቱን ቋንቋ እየተማረ መንፈቅ ሳይሞላው ነበር የሩሲያ ዩክሬን ጦርነት የተጀመረው። በንግድ ስራ ተሰማርተው ሀብት ንብረት አፍርተዋል። ትዳርም መስርተው ሁለት ሴቶች ልጆችን ወልደዋል። ወረራው በተጀመረበት ዕለት አንዷ ልጃቸው ብቻ አብራቸው ነበረች።
ነው ኮርስ ፋሚሊ ነው ከፋይ ነበር ማረገው ሁሉ ተሰን ግን የወሰድኩት እርምጃ ልጄን ረጋጋትና ምንም እንደማይመጣ ነው። ራሳን ገበዝ ልጅ ስለሆነች ምንም ባልሰራም አለች እና አንዳንድ መጠንቀቅ ያለብን ነገሮች ነገሮችን ነግራት ሊጠሳ ይችላል። ምግብ ማዘጋጅ መስኮታችን በንትን ይዝጋ፣ ምናልባት ከተመታ አስፈንጣሪ እንትን እንዳይወጋን በስኮች በእንድናሽጎ ነገሮችን ትምህርት አላቸው። ትምህርት ቤት ውስጥ ይወስዳሉ። ያንን አደረገን።
በቤተ ክርስቲያን ህንፃ ስር በነበረ መሸሸጊያ እንደ እነርሱ ካሉ ቤተሰቦች ጋር ለስምንት ቀናት ተጠልለው ቆዩ።
እና አስር ቤተሰብ ሆነ ትልቅ ህንፃ ውስጥ አንደርግራውንድ ለስምንት ቀን ቆየ። መሬት ላይ እየተኛን ጀመር የስደት ኑሮ ጀመር ማለት ነው። እና በጣም ከባድ ነበረ። እኔ ከሁሉም ያስፈራኝ እኛ ስላልተዘጋጀን ምግብም አልነበረም። እነ ዶክተር ጋር የነበረውን በየቀኑ እየበላ ነገሮች እያለቁ እየመጡ ስለነበረ ዶክተር ባለቤት ጋር ተነጋገርኩኝ። ያሉትን ምግቦች በጥንቃቄ ልጆች ሳይሆን አንቺ እንትን እያደረግ ምንድን ቁጥር ምክንያቱም ብዙ ሱፐር ማርኬቶች ማመኖች ሞክረናል እና የሚቀንስ አልነበረም። ሰርፉ ምግብም አይንም ነገር የለም። ካርዳችን አይሰራም። ስልክ መደወል አንችልም። እና በጣም ችግር ስለነበረ እያየው በየቀኑ እያየው ስሄድ ልጆቼ ልጅም በጣም እየከሳች እኔም እየከሳው ሌሎችም እንደዛው እንደሆነ ገባል። ስለዚህ የሆነ እርምጃ መውሰድ ነበረብን።
በቦታው ከነበሩ የተወሰኑ ሁኔታቸውን ለማጤን ወደ ውጭ ወጡ። ያኔ የአካባቢው ነዋሪዎች ዩክሬንን እየለቀቁ መሆናቸውን ሰሙ። በማግስቱ ቤተሰቦቻቸውን ሰብስበው ወደ ተባለው ቦታ ቢያመሩም የተመለከቱት የህዝብ ቁጥር ግን ተስፋ የሚያስቆርጥ ነበር። ከማለዳ አንስቶ እስከ ቀኑ 9 ሰዓት ድረስ ቁርና ዝናሙ እየተፈራረቀባቸው ይጠባበቃሉ። በኋላ ላይ ተስፋቸው ተሟጦ ማደሪያቸውን ፍለጋ እያሰላሰሉ ሳለ አንድ የመጨረሻ መሆኑን የተነገረለት ባቡር መጣ ይላሉ አቶ ትግስቱ። ይሁን እንጂ እድሜያቸው ከ60 ዓመት በታች የሆኑ ወንዶች ዩክሬንን ለቀው ለመውጣት አይፈቀድላቸውም ነበር።
መጀመሪያ ህፃናት፣ ከዛ ሴቶች፣ ማለት ህፃናት እስከ እናቶቻቸው፣ ከዛ ሴቶች፣ ከዛ በኋላ ወንዶች። ወንዶችም ያው ዩክሬናዊ ከሆነ ለምሳሌ እስከ 60 በላይ ከሆነ ያለበለዚያ ያልፍ። በእርግጥ ያለፈም አለ፣ ግን እስከ ሆላንድ ደረሰ። ከሆላንድ ማለት ልቦቪ ከተማ ደረሰ። ከዛ በኋላ አልፍ። በእርግጥ እኔ ልጄ ነገርኳት፣ ልጄ እዚህ ጋር ልንለያ እንችላለን ብዬ የያዝነውን ገንዘብ ተከፋፈልን፣ አንቺ ብቻሽን መድረስ ትችያለሽ፣ ጎበዝ ልጅሽ ነሽ እና መድረስ ትችያለሽ ብዬ ያው እኔ እንደምንም እኔ እየገፋውና ግፊቱ አይቻልም እሷን አስገባዋት እና ከዛ በኋላ ተረጋጋሁን። እሷ ካለፈች እኔ መሄድ እውነቱን ለመናገር እኔ መሄድም አልፈልግም ነበር።
ሙሴ ልዑልም ጦርነቱ እንደተጀመረ ወዲያውኑ ውሳኔ ላይ በመድረሱ ከዩክሬን መልቀቅ እንደቻለ ይናገራል። በወቅቱም ምንም አይነት ክልከላ እንዳላጋጠመው ገልጾ ከእርሱ በኋላ ለነበሩ ጓደኞቹ ግን ሁኔታው ከባድ እንደነበር ያስታውሳል።
ጦርነቱ ከተጀመረ በኋላ ከዩክሬን ወደ ፖላንድ ለመውጣት በጣም አስቸጋሪና ፈተና የበዛበት ነበር። በተለይ ለስደተኞች እንደ እድል ሆኖ እኔ የነበርኩበት ለቪቭ ከተማ ከፖላንድ ድንበር ብዙም የራቀ አልነበረም። ነገር ግን መንገዱ በህዝብና ተሽከርካሪ ብዛት ተዘጋግቶ ነበር። ወደ 20 ኪሎ ሜትር የሚሆን በእግር ተጉዤ ነው ፖላንድ የገባሁት። ይህ እኔ ቀድሜ ስለወጣሁ ያገኘሁት እድል ነው። ከኛ ኋላ የወጡ በሌላ ዩኒቨርሲቲ ይማሩ የነበሩ አፍሪካውያን ጓደኞቻችን ለአምስትና ስድስት ቀናት እንዳይወጡ ተከልክለው መቸገራቸውን ነግረውናል።
አቶ ትግስቱ በስተመጨረሻ ባቡር የመሳፈር እድል አግኝተው ቢገቡም ጥሩ ስሜት ግን አልነበረኝም ይላሉ።
አርተን ለጥቂት ሲወጣ በጣም ከባድ እንትን ነው የተሰማኝ። ለተሸነፍ ማለት ሸሽቼ እንደመሄድ ነው የተሰማኝ። አሁንም ይሰማኛል። እና እሷን ደውዬ ነገርኳት። ገብቻለሁ፣ አይዞሽ አልኳት። እዛ ፈልግ ያገኘኋት ባቡር ውስጥ ወደ ሽንት ቤቱ አካባቢ ቆመን 24 ሰዓት ቆመን መጣን።
የዩክሬን ጦርነት 2 ዓመት አልፎታል። ዩክሬናውያንም ቤታቸው ዘግተው እንደወጡ ሳይመለሱበት በየደረሱባቸው የአውሮፓ ሀገራት ተበታትነው ይገኛሉ። አቶ ስምረት ሽፈራውም በኢትዮጵያና በጀርመን እየተመላለሱ ይኖራሉ።
እኔ አሁን ከኢትዮጵያ ከመጣሁ 6 ወሬ ነው። ነገሩ ተመልሼ እላለሁ። አሁን ያው ለልጆቹ ቀረብ ብዬ ከልጆቹ ጋር ለመገናኘት ነው ወደዚህ ወቅት ያልኩ። ቤተሰቦቼ እዚህ ናቸው ያሉ። ልጄ ዩክሬን ያለው መውጣት አይችልም። ካስፈለገ ውትድርና ይላል ተብሎ ይጠባበቃል።
አቶ ስምረሽ ፈራው ከዩክሬናዊት ባለቤታቸው አንድ ወንድና ሴት ልጆች አፍርተዋል። የበኩር ልጃቸው አሁንም በዩክሬን ከአያቶቹ ጋር ይኖራል። ሴቷ ልጃቸው ያኔ ወደ ላቲቪያ እንደገባች አሁንም እዚያው ናት። እነርሱ ደግሞ በጀርመን ፍራንክፈርት ከተማ የስደት ጊዜን እያሳለፉ ይገኛሉ። ሁሉም ስለ ዩክሬንና ዩክሬናውያን ተናግረው አይጠግቡም።
ዩክሬን በጣም ቆንጆ ሀገር ነች። በጣም ጥሩ ህዝብ ነው። እንዴት ይየነገርሽ? ባህላቸው ሰው መጋበዝ፣ ከሰው ጋር የመኖር ልክ እንደ ሀበሻ ናቸው። ቤቱ ወስዶሽ ጋብዞሽ ያለውን አካፍሎሽ ከአንቺ ጋር ተጫውቶ ከአንቺ ጋር ተደስቶ የሚኖር ህዝብ ነው። ከአውሮፓ ጋር ይለያያሉ ብዬ ነው ገመተው። አሁን አውሮፓ እንዳየዋት አውሮፓ እንደዚህ አይነት ነገር የላትም። ዩክራይና ህዝቡ ልክ እንደ ኢትዮጵያዊ አብሮ መብላትን፣ አብሮ መጠጣትን፣ መጫወትን፣ መጨፈርን፣ መደሰትን የሚወድ ህዝብ ነው። ጭንቀት የሚባል ነገር አያውቅም። ያለውን ያካፍልሃል። እንዴት ብዬ ልንገር አላውቅም።
በነጻ አስተማሮኝ። ኖርኩ፣ ሰራው፣ አገኘሁበት፣ ልጅ ወለድኩ፣ አሳደው። አገሬ ነች፣ ምናልባት ከአገሬም በላይ ነች። አንድ ሰው ራሱን ያገኝበት ቦታ ነው አገሩ። ማለት አገሬ እጠላለሁ ማለት አይደለም፣ አገሬ እወዳታለሁ። ግን አንዳንድ የጥሩ እንጀራ እናት ስታገኝ እናትን የምትረሳበት ጊዜ አለ።
ለሶስት አስርት ዓመታት ወደ ኖሩባት ሀብትና ቤተሰብ ወዳፈሩባት የወጣትነት ዘመናቸውን ወዳሳለፉባትና አፋቸውን ሞልተው አገሬ እያሉ ወደሚጠሯት ዩክሬን የሚመለሱበትን ቀን በጉጉት ይጠባበቃሉ። ይህም ሆኖ የጀርመን መንግስትና ህዝብ እያደረገላቸው ያሉትን መልካም ድጋፍና መስተንግዶ ያደንቃሉ፣ ያመሰግናሉ።
የጀርመን መንግስት በጣም ነው ያደነቁት። ከሚሊዮን ምናምን ህዝብ በላይ ነው ወደዚህ የመጣው። ያንን ሁሉ በሚችሉት ነገር ሁሉ አድርገዋል። በጣም በጣም የሚገርም ህዝብ ነው። ብዙ ሀገሮች ሊማሩ ይገባቸዋል፣ በተለይ እኛ ኢትዮጵያኖች። ምክንያቱም እኛ ብዙ ጊዜ ስለምንሰደድ እኛ እንደ ከተሰደዱብን ስደተኛን በምንችለው በአቅማችን በስነስርዓት ማስተናገድ አለብን እና በዚህ መካከል አንድም ልዩነት ያየሁት ነገር የለም። የምስተናግደው ልክ እንደ ኡክራይናዊ ነው።
ለስደተኞች ሰጥቷቸው ጥሩ ነው፣ ይንከባከቧቸዋል፣ እንደተቀበሏቸዋል። ቋንቋ የተማሩ ነው፣ ስራ እንዲገቡ ያለምንም እንትን ነው ለራሳቸው ፓራግራፍ አውጥተው አዲስ ህግ አውጥተውላቸው የተቀበሏቸው ያለ።
ሙሴ ልዑል በአሁኑ ሰዓት በጀርመን ሄክሰን ዚንታሎ ከተማ ይገኛል። እርሱም በወቅቱ በትግራይ ክልል በነበረው ጦርነት ምክንያት ወደ ቤተሰቦቹ መመለስ ስላልቻለ ጀርመን ላይ ጥገኝነት ጠይቆ እየኖረ መሆኑን ይናገራል። ይሁን እንጂ ያቀባበሉ ሁኔታ እንደየክፍለ ግዛቱ እንደሚለያይ ሙሴ ይገልጻል።
እንደየወረዳው ይለያያል። ሁሉም አይደለም ወደ ሆቴል የገባው። መጀመሪያ ስንገባ ተቀብለው ወደ ተለያዩ ወረዳዎችና ከተሞች ላኩን። ወረዳዎችም የየራሳቸው አሰራር አላቸው። በትላልቅ ከተሞች የደረሳቸው እስካሁን ሆቴል ውስጥ እየኖሩ ያሉ አሉ። እንደኔ አይነቱ ትናንሽ ከተሞች የደረሰን ደግሞ በአንድ ክፍል እስከ ሁለትና ሶስት ሆኖ የሚኖርበት እንደ ሆስቴል አይነት ነገር ሰጥተውናል። እኔ የምኖርበት አሁን ብዙ መጥፎ የሚባል አይደለም፣ በጣም ጥሩ ነው የሚባልም አይደለም፣ መካከለኛ ነው።
አቶ ትግስቱና አቶ ስምረት በጦርነቱ ሁነቶች ተገደው በጀርመን ፍራንክፈርትና በአካባቢው ከተሞች ቢገኙም የዘወትር ሀሳባቸው ከዩክሬንና ዩክሬናውያን ዘንድ ነው። ሁኔታው አንዳች መሻሻል ቢያሳይ ተመልሰው ስለመሄዳቸው አይጠራጠሩም።
ታዲያስ ንብረት ሁሉ ነገር እኮ ያለው እዛ ነው። ልጆች ያሉት እዛ ነው። ልጅ ያፈራሁት እዛ ነው። መኖር ያለብኝን ጥሩ ኑሮ የምኖርበትን ጊዜ ወጣትነቴን ጊዜ ያሳለፉት ዩክሬን ላይ ነው።
በጦርነቱ ምክንያት ብዙ ንብረት
አውቶማቲካሊ ላልመለስ እችላለሁ። አንድ ሁለት ዓመት ሶስት ዓመት አይቼ መለሳለሁ። አንድ የሚገባኝ ነገር ያለ ይመስለኛል። ያው የድሮ ዩክሬን ትሆናለች ብዬ አላስብም። ምክንያቱም ጦርነት የተካሄደበት ቦታ ህዝቡም ይቀየራል፣ ኑሮውም ይቀየራል። የድሮ እንዳልሆነ ይገባኛል እና ቤትህ የመሰለ ነገር የለም። ቤቴ ነውና መለሳለሁ ብዬ ነው የማስበው።
በጦርነት የሚፈታ ግጭት የለም የሚሉት እናቱ ስምረት በጦርነቱ ውስጥ ያሉ ሩሲያና ዩክሬን ችግራቸው በንግግር እንዲፈቱ እምነታቸው ይገልጻሉ። ለዚህም መሳካት ደግሞ ሩሲያ ከዩክሬን ለቃ መውጣት አለባት በማለት አስተያየታቸው ይደመድማሉ።
ዩክሬን ቆንጆ ሀገር ነች፣ ቆንጆ ህዝብ ነው እና ቢቻል አፍሪካኖችም ጎን ባይዙ ይሻላል። ህዝቡ ትልቅ በደል እየደረሰበት ነው። በደሉ አንድ ሰው ላይ ብቻ ጭኖ ወይም ጉልበተኛ ነው ተብሎ መጣል አያስፈልግም። ጦርነቱ የሚቆምበት መንገድ መፈለግ አለበት ለህዝቡ ሲባል። ምክንያቱም ነገ በኔ ነው፣ በእነሱ ላይ ያለፈ ነገር ሌላው የሚቀርለት ነገር አይደለም። ስለዚህ እኔ ህዝቡ በጣም ያሳዝነኛል፣ እወደዋለሁ እና ጉልበት ያላቸው ሰዎች ቢችሉ ጦርነቱን ያስቆሙ ነው የምንጠይቃቸው።
ማንኛውም ጦርነት በስምምነት ነው የሚያልቀው። አሸናፊ ይኖራል ብዬ አላስብም። ጦርነት የጥፋት የውድመት ምልክት ነው። እንዴት አድርገው እንደሚግባቡ አላቅም። ራሻ ግን ለቃ ብትወጣ ደስ ይለኛል። ምክንያቱም ወረራ ነው የያዘችው አንድ ሀገር።
በህይወቴ ለመጀመሪያ ጊዜ ወገኔ ኢትዮጵያዊ የሆነ ቦታ አለ፣ ምን ይደርስበታል ብሎ ሊጠይቅ የመጣ የመጀመሪያ ሰው ስለሆናችሁ በጣም በጣም አድርጌ ነው የማመሰግናችሁ።
እኛም በጣም እናመሰግናለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። አሁን ደግሞ ወላጆችን እያስጨነቀ ያለው የልጆች ብዙሃን መገናኛ አቀራረብ ወደ ተመለከተው ሁለተኛው ቅንብራችን እናልፋለን። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑና ማኅበራዊ ጉዳዮችና ፖለቲካዊ ቧልትን በቀላቀሉ የብዙሃን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማኅበረሰባዊ መዛባት እንደሚያስከትልም ባለሙያዎች ይገልጻሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ሕፃናቱን እያቀረቡ ለእድሜያቸው የማይመጥኑ ጥያቄዎችን የመጠየቅና የማሳተፍ ሱት ልማዶችን ከወዲሁ መግራት የወላጆች ኃላፊነት መሆኑንም ባለሙያዎች ይመክራሉ። ዝርዝሩ እንደሚከተለው ቀርቧል። በኢትዮጵያ ከቅርብ ጊዜያት ወዲህ ሕፃናትና አዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማኅበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጅ አይደለም በሚል ቅሬታ ሲቀርብበትም ይሰማል። የአሜሪካ ድምፅ ያናገራቸው የሥነ ልቦናና የማኅበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከዕድሜያቸው ጋር ያልተገናዘበ ቀጣይ ሕይወታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቅ ሆኗል ሲሉ ስጋታቸውን ይገልጻሉ። ይህን ከወዲሁ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹም የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህሩ አንዱዓለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩሩ ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዱዓለም ያመለክታሉ።
ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት፣ ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት፣ ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ያደጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል።
ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዶ ለንደቦ ይናገራሉ። ዶክተር ኤርሲዶ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ አገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ሕፃናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ።
የውጭ አገሮቹን ሚዲያ የሕፃናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ነው። ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦት ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው። የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው? ነው ልጆቹን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም፣ ቤተሰብ ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በሕፃኖች አፍ ውስጥ ከቶ ማስወራት ልክ አይመስለኝም ሳስበው ማለት ነው።
የተባበሩት መንግስታት የሕፃናት መርጃ ድርጅት በምህጻሩ ዩኒሴፍ ሕፃናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች ሰዎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸውን በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉም።
ከአንተ ጋር ከተነጋገርም በኋላ አንድ 5-10 የሚሆኑ ወላጆች ጋር ለማውራት ሞክረን ምንድን ነው እንዴት ታሪፋላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆነ ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ እፈልጋለሁ ሲሉ አላየው። ይሄ በቂ ነው ልልህ አይደለም፣ ግን ያው ሰፋ ያለ ጥናት መረጃ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ የምፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው? እነዛን ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት? ለማን? ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው፣ ልጅማ ያ ወላጅም ያ ምንም ያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚ አይነት ነገሮች ላይ አልታየኝም። ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ።
የሥነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማኅበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ።
ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ሕጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከእለት ተእለት እያየን ያለነው ነገር ግን ምንድን ነው? ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ፣ የልጆቹ ስነ ልቦና ላይ፣ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል።
በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙ አመገናኞች ይነሳሉ። ከነዚህ መካከል ላለፉት 5 ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ።
እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱ በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ፣ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው።
አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉም።
ልጆች የወላጆች ናቸው። አሁን እኔ የእኔ ልጅ በቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥም ልጄ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያ የሚሆን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሁሉ ማድረግ አለባቸው።
በወላጆች ሚና የሚስማሙት አቶ ቢኒያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ።
ሳይቀጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ የማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ የምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠርን እየተቀባበልናቸው ነው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ሕግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች፣ የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል የሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ፣ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንዱ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ
የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች አመልክተዋል። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችን የተከታተላችሁ ያላችሁት ከዚህ ከዋሽንግተን ወደ እናንተ እየደረሰ የሚገኘውን የቅዳሜ ምሽት የአሜሪካ ድምፅ ዝግጅታችን ነው። አብራችሁን ስላላችሁም እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃን አስረክባለሁ። እንግዶ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። ሳስተናግዳችሁ ማምሻው እንግዶልኝ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ዛሬ የምንከፍተው በዚህ አይዞህ በተሰኘው የአብዱ ኪያር ዜማ ነው። ጥሩ መልእክት የያዘ ዜማ ይመስለኛል። አይዞ ሲል የነበረው ተወዳጁ አብዱ ኪያር ነው። ቀና በመቀጠል
is called I Want You
I want you to want me. Chip Trick በተሰኘ አሜሪካዊ ሮክ ባንድ በሰባዎቹ መጨረሻ ላይ ተቀነቀነ ነው። የምጋብዛችሁ ለባንዱ ልዩ ፍቅር በነበራት ጃፓን በመድረክ ላይ የተጫወቱት ነው። I want you to want me. ማብራሪያ የሚያስፈልገው ዘፈን አይመስለኝም። I want you to want me by Chip Trick number. በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶል ለደኝ አብራችሁኝ አምሽው። ቆየን ካየን የወጣቱ ድምጻዊ ሚካያስ ንጉሴ ነው። ካየ የቆየው ምን እንደሆነ ያጫውተናል።
I'm rich, I'll say you sheen. Ooh, but I'll say you sheen. In the
ቆየን ካየን ሚካያስ ንጉሴ ካና ይከተላል።
Hey.
I was so
sorry.
Hey, beautiful.
Oh, so stop playing.
I apologize. I know I fucked up.
What I called to say really is I...
Training season by Dua Lipa. ከእንግሊዝና አልቤኒያ ወላጆች የተገኘችው ዱዋ ሊፓ በእንግሊዝ 7 የሙዚቃ ሽልማቶችን እንዲሁም በአሜሪካ 3 የግራሚ ሽልማቶችን ወስዳለች። የስልጣናው ግዜ በማብቃቱ የበሰለ መግባባት የተሞላበትና ወለተኛ ፍቅር እንደምትፈልግ ታወራለች።
And cannot accept any messages at this time. Goodbye.
የሙዚቃ ቃና አድማጮች በመጨረሻ የምንሰማው ቬሮኒካ አዳነን ነው። እናንኔ የምሰናበታችሁ በዚህ ዜማ ነው። አብራችሁኝ ስላመሻችሁ አመሰግናለሁ። እንግዲህ ወሌ ነኝ። ለሳምንት ቀጠሮ እናያዝ። እስከዛው ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናችሁ ዝግጅቶች በዚህ ተጠናቀቁ። ዋና አዘጋጇ ቆንጅታዬ ነበረች። ፕሮግራሞቹን በማስተናገድ አብሮን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ያስተናገድኳችሁ ያመሸሁት ደግሞ አስማማዬ ነው ነበርኩ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይሁንላችሁ።